the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከየትኛውም ወገን ሆነ ብሔር የተወለዱ ቤተሰቦች በአገራቸው ውስጥ በሰላምና በደህንነት መኖር ይገባቸዋል፣ የፖለቲካ ጠባሳዎች በመሳሪያ ኃይል ሊድኑ አይችሉም ሲሉ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን አሳሰቡ። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃትና እየተስፋፋ ያለው መጠነ ሰፊ የሰብአዊ መብት ጥሰትን ጨምሮ በኢትዮጵያ በተለያዩ አካባቢዎች እየተባባሰ የመጣው ያሉት ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ነው ባይደን ትናንት ረቡዕ ምሽት ላይ ባወጡት መግለጫ ያስታወቁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ዛሬ የተጀመረው የብልጽግና ፓርቲ ሥራ አስፈጻሚ ኮሚቴ መደበኛ ስብሰባ ዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውን በኢትዮጵያና በኤርትራ መንግስታት እንዲሁም በአማራ ክልል ባለሥልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢዎች ነዋሪዎች የሰጧቸው አስተያየቶች ለምሽቱ ከያዝናቸው ዝግጅቶች ናቸው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ሐሙስ ግንቦት 19 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሡ ታምሬ፣ የዌብና የማኅበራዊ መገናኛ አቀናባሪያችን አበባየሁ ገበያው፣ እንዲሁም ከዕለቱ ዋና አዘጋጅ ሰለሞን አባተ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎች ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በኢትዮጵያ በተለያዩ አካባቢዎች እየተባባሰ የመጣው ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ትናንት ረቡዕ ባወጡት መግለጫ አስታወቁ። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃት ጨምሮ እየተስፋፋ ያለው የሰብአዊ መብት ጥሰት መቆም አለበት ብለዋል ፕሬዚደንት ባይደን። ትናንት ማታ ከዋይት ሀውስ ጽህፈት ቤታቸው ባወጡት መግለጫ በሀገራቸው ከየትኛውም ወገንም ሆነ ብሔር የተወለዱ ቤተሰቦች በሀገራቸው ውስጥ በሰላምና በደህንነት መኖር ይኖርባቸዋል፣ የፖለቲካ ጠባሳዎችም በመሳሪያ ኃይል ሊድኑ አይችሉም ያሉት ፕሬዚደንቱ ትግራይ ውስጥ ያሉ ታጣቂ ኃይሎች የተኩስ አቁም ማወጅና ተግባራዊ ማድረግ፣ የኤርትራና የአማራ ኃይሎችም ለቀው መውጣት አለባቸው ብለዋል። ፕሬዚደንቱ በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት እየተራዘመ በመጣው ግጭት የተነሳ ኢትዮጵያ እንደ አውሮፓውያን አቆጣጠር ከ1980 ወዲህ የመጀመሪያው የረሃብ አደጋ ሊገጥማት እንደሚችል አስጠንቅቋል ብለዋል። ሁሉም ወገኖች በተለይም የኢትዮጵያና የኤርትራ ኃይሎች የረሃብ አደጋው በክልሉ እንዳይስፋፋ ለመከላከል ምንም አይነት ገደብ ያልተደረገበት የሰብአዊ እርዳታ ተደራሽነት መፍቀድ አለባቸው በማለት አሳስበዋል። በምሽቱ አብይ ርዕስ የመግለጫውን ዝርዝር የያዘ ዘገባ እናቀርባለን። የኢትዮጵያ ብሔራዊ ምርጫ ቦርድ ለሁለት ዓለም አቀፍ የምርጫ ታዛቢ ቡድኖች እውቅና ሰጥቷል። ቦርዱ ለዓለም አቀፍ ሪፐብሊካን ኢንስቲትዩት IRI እና ለዓለም አቀፍ ዲሞክራቲክ ኢንስቲትዩት NDI የምርጫ ታዛቢ ቡድን የምርጫ መታዘብ እውቅና መስጠቱን ገልጿል። ቦርዱ የድርጅቶቹ የጋራ ታዛቢ ቡድን ያቀረበውን የጥናት ዘዴ በማየት እንዲሁም ዓለም አቀፍ ታዛቢዎች መሰረታዊ መርሆችንና የታዛቢ ዓለም አቀፍ የሥነ ምግባር ደንብ በተከተለ መልኩ እንደሚሰሩ ስምምነት ላይ በመድረስ የመታዘብ እውቅናውን እንደሰጠ ነው የገለጸው። በዓለም አቀፉ የኮቪድ-19 ወረርሽኝ የተነሳ ታዛቢ ቡድኑ የሚያከናውነው የመታዘብ ተግባር የስፋት ውስንነት እንደሚኖረውና ይህንንም በሚያከናውናቸው ስራዎችና ማጠቃለያዎች ላይ የሚገለጽ መሆኑን ታዛቢ ቡድኑና ቦርዱ በጋራ መግባባት ላይ መድረሳቸውን ቦርዱ እንዳመለከተ የኢትዮጵያ የዜና አገልግሎት ዘግቧል። ኢትዮጵያ ብሔራዊ ምርጫ ቦርድ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ መወዳደር እንደሚችሉ ሰበር ሰሚ ችሎት ያሳለፈውን ውሳኔ ከጊዜ አንጻር መፈጸም እንደማይችል በመግለጽ ለፓርቲው ደብዳቤ ጽፏል። ፓርቲው ምርጫ ቦርድ የጻፈው ደብዳቤ የግለሰቦችን ጉዳይ ብቻ ሳይሆን አጠቃላይ በሀገሪቱ ውስጥ ያለውን የመምረጥ መመረጥ መብት ጉዳይ ጥያቄ ውስጥ የሚከት ሆኖ ስለአገኘው ውሳኔ ለማሳለፍ ውይይት እያደረገበት መሆኑን አስታውቋል። ጽዮን ግርማ ዝርዝሩን ይዛለች።
ባልደራስ ለእውነተኛ ዴሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ እንዲወዳደሩ በእጩነት ለማስመስገብ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያቀረበው የይግባኝ አቤቱታ ተቀባይነት አግኝቶ እጩዎቹ በመጪው ምርጫ እንዲወዳደሩ ቢወሰንም ምርጫ ቦርድ ውሳኔውን ለመፈጸም ጊዜ ገድበኛል ሲል ደብዳቤ ጽፏል። ቦርዱ ግንቦት 18 2013 ዓ.ም ምህረት የጻፈውና በፌስቡክ ገጹ ላይ በይፋ ባወጣው ደብዳቤ ባልደራስ ለእውነተኛ ዴሞክራሲ ፓርቲ ግንቦት 17 ቀን 2013 ዓ.ም ምህረት ለቦርዱ በጻፈው ደብዳቤ የፌዴራል ጠቅላይ ፍርድ ቤት በሕግ ጥላ ስር የሚገኙ የፓርቲው እጩዎች የሆኑ አባላቱ እንዲመዘገቡለትና የፍርድ ቤቱ ውሳኔ እስከ ግንቦት 19 2013 ዓ.ም ምህረት ድረስ ተገቢውን ትዕዛዝ ለምርጫ ወረዳዎች እንዲተላለፍለት እንዲሁም የፍርድ ቤቱ ውሳኔ እንዲፈጸምለት መጠየቁን ገልጿል። ለዚህ ጥያቄ የሰጠው ምላሽም ቦርዱ ያሳለፈውን ውሳኔ በዘረዘረበት ክፍል የእጩዎች ምዝገባ የካቲት 30 2013 ዓ.ም ምህረት በመጠናቀቁ እያንዳንዱ እጩ ተወዳዳሪዎች በድምጽ መስጫ ወረቀት ላይ የሚኖረውን ስፍራ የሚወስን ሎተሪ እጣ በመውጣቱና በዚሁ መሰረት የድምጽ መስጫ ወረቀቶች ህትመትም ተጠናቆ ወደ ምርጫ ጣቢያዎች የመላኩ ተግባር በቅርብ ጊዜ የሚጀመር መሆኑን በመግለጽ እንደ ውሳኔው ለመፈጸም ቦርዱ የሚቸገር መሆኑን አስታውቋል። በሌላ በኩል ባልደራስ ለእውነተኛ ዴሞክራሲ ፓርቲ የጽህፈት ቤት ኃላፊ አቶ ገለታው ዘለቀ በጉዳዩ ላይ ምላሽ እንዲሰጡን ጠይቀን ምርጫ ቦርድ የጻፈው ደብዳቤ የግለሰቦችን ጉዳይ ብቻ ሳይሆን በአጠቃላይ በሀገሪቱ ውስጥ ያለውን የመምረጥ መብት ጉዳይ ጥያቄ ውስጥ የሚከት ሆኖ ስላገኙት ውሳኔ ለማሳለፍ ስብሰባ እያካሄዱ እንደሆኑ ተናግረዋል።
የተቋማት ኢሹ ነው። የተቋም መታዘዝ አለመታዘዝ በሀገራችን ምን እየሆነ ነው ያለው? ምርጫ ቦርድ ተስፋዬ ጣለለት ነው ይህንን ደብዳቤ ሲጽፍ ከኋላው ምንድና ያለው የሚሉ ነገሮችን የዳሰስና የመጣ ነው እና ለውሳኔ አልቸኮልንም። ነገር ነው እንግዲህ ምን ወስነዋል።
በሌላ በኩል ቦርዱ የጻፈውን ደብዳቤ በተመለከተ ምላሽ እንዲሰጡን በቦርዱ የኮሚኒኬሽን አማካሪ ለሆኑት ወይዘሪት ሶሊያና ሽመልስ ጥያቄ አቅርበን በደብዳቤው ላይ ከተገለጸ ውጪ ተጨማሪ የሚሰጡት ምላሽ እንደሌለ ነግረውናል።
ጽዮን ግርማን ለዘገባዋ እናመሰግናለን። የግብጽ ፕሬዚደንት አብደል ፋታህ አልሲሲ በጅቡቲ ጉብኝት አካሂደዋል። አሶሺየትድ ፕሬስ እንደዘገበው ፕሬዚደንት ሲሲ ሀገራቸው ከህዳሴ ግድብ በተያያዘ ከኢትዮጵያ ጋር ባላት ጭቅጭቅ ከአፍሪካ ሀገሮች የበለጠ ትብብር ለማሰባሰብ በያዘችው ዲፕሎማሲያዊ ጥረት መሰረት ባካሄዱት ጉብኝት ከጅቡቲ አቻቸው ጋር ተወያይተዋል። ጅቡቲ እንደ አውሮፓውያን አቆጣጠር በ1977 ዓ.ም ነጻነቷን ካወጀች ወዲህ በግብጽ ርዕሰ ብሔር ስትጎበኝ ፕሬዚደንት ኤልሲሲ የመጀመሪያ ናቸው። የግብጽ ፕሬዚደንት ጽህፈት ቤት ባወጣው መግለጫ ፕሬዚደንቱና የጅቡቲው አቻቸው ኢስማኤል ኦማር ጌሌ የህዳሴ ግድብ አሞላልና ኦፕሬሽን የቀጣናው መረጋጋት በሚያስቀጥልና የሁሉንም ወገኖች ጥቅም በሚያስጠብቅ መንገድ ፍትሐዊና አሳሪ በሆነ ህጋዊ ስምምነት መሰረት መከናወን ያለበት መሆኑን ተስማምተዋል ማለቱን ዘገባው ጠቅሶ አትቷል። የግብጹ ፕሬዚደንት ከጅቡቲ አቻቸው ጋር ሆነው ባደረጉት ጋዜጣዊ ጉባኤ የሁለቱን የታችኛው ተፋሰስ ሀገሮች ጥቅምና መብት ባላካተተ መንገድ በቦታው ለብቻ በሚደረግ ውሳኔ የሚካሄደውን ሁኔታ እንዲቀበሉ የሚደረግ አንዳችም ሙከራ ተቀባይነት እንደማይኖረው አጥብቄ አስገንዝቤያለሁ ብለዋል። ኤልሲሲ ከጅቡቲ ፕሬዝደንት ጋር ያደረጉት ውይይት ፍሬያማ እንደነበረ ገልጸዋል። ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ትብብር ስለሚያደርጉበት መንገድ ሁለቱ ሀገሮች መወያየታቸውንም ጨምረው አመልክተዋል። ኢትዮጵያ ሁለተኛውን ዙር የግድቧን ሙሌት በተያዘንለት እቅድ መሰረት የማከናወን አቋሟንና በሶስቱ ሀገሮች መካከል ያለው ልዩነትም መፍትሄ ማግኘት ያለበት በአፍሪካ ህብረት ማዕቀፍ ስር ብቻ መሆኑን በተደጋጋሚ ስታስገነዝብ ቆይታለች። ባለፈው ወር በሶስቱ ሀገሮች መካከል ኪንሻሳ ላይ በወቅቱ የአፍሪካ ህብረት ሊቀመንበር አደራዳሪነት የተደረገው ድርድር ካለ ውጤት መጠናቀቁ ይታወሳል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የጦር ሰራዊቱ ያሰራቸው የማሊ የሽግግር ፕሬዝዳንትና ጠቅላይ ሚኒስትሩ ስልጣናቸውን በፈቃዳቸው ለቀቁ ተባለ። ይህም በዚያች ሀገር በዘጠኝ ወር ጊዜ ውስጥ ለሁለተኛ ጊዜ መፈንቅለ መንግስት መካሄዱን አረጋግጦታል። ፕሬዝዳንት ባህንዳውና ጠቅላይ ሚኒስትሩ ሞክታር ዋኔ ስልጣናቸውን በፈቃዳቸው ለቀዋል ሲሉ የምክትል ፕሬዝዳንቱና በአሁን ወቅት በትረ ስልጣኑን የጨበጡት የኮሎኔሉ አሲማ ጎይታ አማካሪ ትናንት ባወጡት መግለጫ አስታውቀዋል። የጦር ሰራዊቱ ፕሬዝዳንቱንና ጠቅላይ ሚኒስትሩን ካለፈው ሰኞ ጀምሮ ከዋና ከተማዋ ከባማኮ ወጣ ብሎ ወደሚገኘው የጦር ሰፈር ወስዶ አስሯቸዋል። የኮሎኔል ጎይታ አማካሪው በመግለጫቸው ስራቸውን የለቀቁት ሁለቱ መሪዎች ስለሚፈቱበት ሁኔታና አዲስ መንግስት ስለሚቋቋምበት መንገድ ድርድር እየተደረገ ነው ብለዋል። ዜና ኮቪድ-19። የኮቪድ-19 ክትባት አምራቹ አስትራዜኒካ ኩባንያ ለአውሮፓ ለማቅረብ ቃል ገብቶ የነበረውን በሚሊዮኖች የሚቆጠር ክትባት ባለማድረሱ የአውሮፓ ህብረት ሊጀምር አስቦት የነበረውን የክትባት ዘመቻ አጨናግፎብናል ሲል ህብረቱ አስትራዜኒካን ወደ ቤልጅየም ፍርድ ቤት ወስዶታል። ሊሳ ብራያንት ከፓሪስ ያደረሰችንን ዘገባ ስመኝሽ ቆየ ታቀርባለች።
ለሳምንታት ከተደረጉ ጠንከር ያሉ ንግግሮችና እየሻከረ የመጣ ግንኙነት በኋላ የእንግሊዝና ስዊድን ካምፓኒ የሆነው አስትራዜንካ በሐምሌ ወር ለአውሮፓ ህብረት ለማቅረብ ቃል የገባውን 180 ሚሊዮን የኮቪድ-19 ክትባት ማቅረብ ባለመቻሉ አውሮፓ ፊቷን ወደ ህግ አዙራለች። ዘገባዎች እንደሚያሳዩትም የመድኃኒት አምራቹ በአሁኑ ሰዓት ማቅረብ የሚችለው ቃል ከገባው ግማሹን ብቻ ነው። የአውሮፓ ህብረት ቃል አቀባይና የኮቪድ-19 ክትባት ጉዳዮችን የሚከታተሉት ስቴፋን ደ ኪርስማከር የተፈጠረውን ችግር ሲያስረዱ ድርጅቱ ቃሉን አላከበረም ይላሉ።
We believe that the company has not respected the terms and obligations of the contract, which is a violation.
ድርጅቱ በገባው መሰረት የተጣለበትን ግዴታና የጊዜ ወሰን ባለማክበሩ ህጉን ተላልፏል። ፍርድ ቤቱም በዚህ መልኩ እንዲያይልን እንፈልጋለን። ለማንኛውም አስቸኳይ ሁኔታዎች ሲፈጠሩ እንደሚደረገው ፍርድ ቤቱ ድርጅቱ ተጨማሪ 90 ሚሊዮን ክትባቶችን እንዲያቀርብ እንዲያዝልን እንፈልጋለን። በመጀመሪያው ዙር ካቀረበው 30 ሚሊዮን ተጨማሪ ማለት ነው።
የአውሮፓ ህብረት ላቀደው የኮቪድ-19 ክትባት ዘመቻ አስትራዜንካን በዋና አቅራቢነት ሊጠቀመው አቅዶ ነበር። ሆኖም የአቅርቦቱ መዘግየትና ከክትባቱ ጋር ተያይዞ የተነሳው የደም መርጋት ችግር እቅዱን ዘግይቶ እንዲጀምር ከማስገደዱ በተጨማሪ አንዳንድ የህብረቱ ሀገሮች የክትባቱን መጠን ቀንሰዋል ወይም ሙሉ በሙሉ ሰርዘዋል። በመሆኑም አሁን የአውሮፓ ሀገራት ፊታቸውን ወደ ሌሎች ክትባቶች አዙረዋል። በተለይ የበለጠ ዋጋ የሚያወጣው ፋይዘር ባዮቴክ በመጪዎቹ ወራቶች በሚሊዮኖች የሚቆጠሩ ክትባቶችን እንዲያቀርብ እየጠየቁ ነው። ሆኖም ግን ህብረቱ አስትራዜንካ በውሉ መሰረት የተጠየቀውን እንዲያቀርብ መጫናቸውን አላቆሙም። የአስትራዜንካ ጠበቃ ሐኪም ቡላርባ በበኩላቸው ለጋዜጠኞች በሰጡት ቃል የአውሮፓ ህብረት ጉዳዩን ወደ ፍርድ ቤት መውሰዱ በጣም እንዳሳዘናቸው ገልጸው ጉዳዩ በቶሎ ይቋጫል የሚል እምነት እንዳላቸው ተናግረዋል። ድርጅቱ ከአውሮፓ ህብረት ጋር የገባው ውል በተቻለ አቅም ክትባቱን ለማምረት ብቻ የሚያስገድደው መሆኑንም ተናግረዋል። በሊዛ ብራይን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለዘገባው አመሰግናለሁ። በሌላ የኮቪድ-19 ዜና ኮሮና ቫይረስ የተዛመተው ከቻይናው ቤተ ሙከራ አፈትልኮ ወጥቶ ሳይሆን አይቀርም የሚለው ጥርጣሬ በተቀጣጠለበት በዚህ ወቅት የዩናይትድ ስቴትስ የደህንነት ማህበረሰብ አዲስ ክትትል አድርጎ ሪፖርት እንዲያቀርብ ፕሬዚደንት ጆ ባይደን አዘዙ። ፕሬዚደንት ባይደን የፌዴራሉ መንግስት መስሪያ ቤቶች በጉዳዩ ላይ ቁርጥ ያለ ድምዳሜ ላይ ለመድረስ እንዲቻል ጥረታቸውን በእጥፍ በማሳደግ መረጃዎችን እንዲሰበስቡና እንዲገመግሙ መመሪያ ሰጥተዋል። ፕሬዚደንቱ በቅርቡ ግልጽ ያለ ድምዳሜ ያልተደረገበት ሪፖርት ከደረሳቸው በኋላ የደህንነት ማህበረሰቡን በሶስት ወር ጊዜ ውስጥ ሪፖርቱን እንድታመጡ ሲሉ መመሪያ መስጠታቸው ነው የተገለጸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታየን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሐሙስ ግንቦት 19 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን የሰዓቱን አብይ ርዕስ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በኢትዮጵያ በተለያዩ አገሪቱ አካባቢዎች እየተባባሰ የመጣው ያሉት ጥቃት የክልሎችና የጎሳ ክፍፍል እጅግ ያሳሰባቸው መሆኑን ትናንት ረቡዕ ምሽት ላይ ባወጡት መግለጫ አስታውቀዋል። ትግራይ ውስጥ በስፋት እየተፈጸመ ያለውን የጾታ ጥቃት ጨምሮ እየተስፋፋ ያለው መጠነ ሰፊ የሰብአዊ መብት ጥሰት መቆም አለበትም ብለዋል ባይደን። ደረጀ ደስታ የመግለጫውን ይዘት ለዕለቱ አብይ ርዕስ እንዲህ አሰናድቶታል።
ትናንት ምሽቱን ዋይት ሃውስ ከሚገኘው ጽፈት ቤታቸው ባወጡት መግለጫቸው የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በአገራቸው ከየትኛውም ወገንም ሆነ ብሔር የተወለዱ ቤተሰቦች በአገራቸው ውስጥ በሰላምና በደህንነት መኖር አይኖርባቸዋል፣ የፖለቲካ ጠባሳዎች በመሳሪያ ኃይል ሊድኑ አይችሉም ያሉት ፕሬዝደንቱ ትግራይ ውስጥ ያሉ ታጣቂ ኃይሎች የተኩስ አቁም ማወጅና ተግባራዊ ማድረግ፣ የኤርትራና የአማራ ኃይሎችም ለቀው መውጣት ይኖርባቸዋል በማለት አሳስበዋል። ፕሬዝደንቱ በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት የሰብአዊ ጉዳዮች ጽህፈት ቤት እየተራዘመ በመጣው ግጭት የተነሳ ኢትዮጵያ እንደ አውሮፓ አቆጣጠር ከ1980 ወዲህ የመጀመሪያውን የረሃብ አደጋ ሊገጥማት እንደሚችል አስጠንቅቋል ያሉ ሲሆን ሁሉም ወገኖች በተለይም የኢትዮጵያና የኤርትራ ኃይሎች የረሃብ አደጋው በክልሉ እንዳይስፋፋ ለመከላከል እንዲቻል ምንም አይነት ገደብ ያልተደረገበት የሰብአዊ እርዳታ ተደራሽነት እንዲኖር መፍቀድ አለባቸው በማለት አሳስበዋል። ባይደን በመግለጫቸው ዩናይትድ ስቴትስ የኢትዮጵያ መሪዎችና ተቋማት የእርቅና የሰብአዊ መብት እንዲያጠናክሩ፣ ብዝሃነትን እንዲያከብሩ ታሳስባለች። ያንንም ማድረግ የአገሪቱን ህብረትና የግዛት አንድነት የሚያሰፍን ሲሆን የኢትዮጵያንም ህዝብ ደህንነት ያረጋግጣል፣ በአጣዳፊ የሚያስፈልገውም እርዳታ በወቅቱ እንዲደርስ ያደርጋል ብለዋል። የኢትዮጵያ መንግስትና በፖለቲካው ዘርፍ ያሉት ሁሉም ባለድርሻ አካላት ሁሉንም ወገኖች የሚያሳትፍ ውይይቶችን ማድረግ አለባቸው በማለት ጥሪያቸውን ያስተላለፉት ባይደን የኢትዮጵያ ህዝብ ተባብሮ በመስራት ለጋራ ህልሞቹና ለአገሪቱ መጻኢ የፖለቲካ እድል ዘላቂና እኩልነት የሰፈነበት የኢኮኖሚ እድገትና ብልጽግና መሰረት ሊጥል ይችላል ብለዋል። አያይዘውም ዩናይትድ ስቴትስ ከኢትዮጵያ ጋር ያለንን የሁለቱን አገሮች የረጅም ጊዜ ግንኙነትና ትብብር መሰረት በማድረግ እንዲሁም ከሌሎች የአፍሪካ ህብረት ከዓለም መንግስታትና ዓለም አቀፍ አጋሮቻችን ጋር በመሆን ኢትዮጵያ እነዚህን ችግሮች እንድትፈታ ለመርዳት ቁርጠኝነቱ አላት ሲሉም ድጋፋቸውን ገልጸዋል። በምስራቅ አፍሪካ የዩናይትድ ስቴትስ ልዩ መልእክተኛ ጄፍ ፊልትማን አወዛጋቢ የሆነውን የሁሉንም ወገኖች ፍላጎት ማሟላት ያለበትን የኢትዮጵያን ታላቁን የህዳሴ ግድብ ጨምሮ በቀጠናው ተያያዥነት ያላቸው ችግሮች በሰላማዊ መንገድ እንዲፈቱ ሁሉንም ወገኖች በሚያሳትፍ መልኩ መፍትሄ ለማስገኘት ዩናይትድ ስቴትስ ዳግም የታደሰውን የዲፕሎማሲ ጥረት በመምራት ላይ ይገኛሉ ያሉት ባይደን ልዩ ልዑኩ ፌልትማን ወደ ቀጠናው በሚቀጥለው ሳምንት ተመልሰው የሚሄዱ ሲሆን የደረሱበትንም ውጤት እየተከታተሉ ያሳውቁኛል ብለዋል። ባይደን በመጨረሻም የአሜሪካ ዲፕሎማሲ እሴቶቻችንን ያንጸባርቃል በማለት ይህም ነጻነትን መመከት፣ ሁሉን አቀፍ መብቶችን መጠበቅ፣ የህግ የበላይነትን ማክበርና እያንዳንዱ ሰው ሰብዕና በክብር መያዝን እንደሚያካትት ተናግረዋል።
ደረጀን ለዘገባው አመሰግናለሁ። አድማጮቻችን፣ ፕሬዚዳንት ባይደን ለሰጡት መግለጫ የኢትዮጵያና የኤርትራን መንግስታት ባለስልጣናት ለማግኘት ምላሽ ለማግኘትም ጥረት እያደረግን ነው፣ እንዳገኘን እናቀርባለን። አሁን ወደ ተከታዩ የመጽሔት ርዕስ ልውሰዳችሁ። ወደ አዲስ አበባ ይመልሰናል። ዛሬ የተጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ የዩናይት ስቴትስ ለጣለችው ማዕቀብ አሉታዊ ውሳኔ ከማሳለፍ ተቆጥቦ ዲፕሎማሲያዊ አማራጮችን እንዲጠቀም ሲሉ አንዳንድ ምሁራን መከሩ ይለናል። ምሁራኑ የውጭ ተጽዕኖ በውስጥ ያለውን ችግር ካለመፍታት የመነጨ በመሆኑ መንግስት ለውስጥ ጉዳይ ትኩረት እንዲያደርግ መጠየቃቸውን ገልጾ እነሆ ተከታዩን አድርሶናል።
በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ይፋ የተደረገውና ዛሬ የተጀመረው የፓርቲው ስራ አስፈጻሚ ኮሚቴ መደበኛ ስብሰባ በጥቅሉ አያሌ ወሳኝ ጉዳዮች ላይ የሚመክር ከመባሉ ውጭ ዝርዝር ጭብጦች አልሰፈሩበትም። የአሜሪካን መንግስት በኢትዮጵያ ከፍተኛ የመንግስት ባለስልጣናት ላይ ማዕቀብ ባሳረፈ በቀናት ልዩነት እየተካሄደ ያለው ስብሰባ መደበኛ ይሁን እንጂ ወቅታዊ ጉዳዮች ላይ ሊያነጣጥር እንደሚችል ምሁራን ሀሳባቸውን የሰነዘሩት። በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰይድ እንደሚሉት የኢትዮጵያን ህልውና እየተፈታተኑ ያሉ ግን ደግሞ መሰረታዊ መፍትሄ የሚሹ ጭብጦች ሊስተናገዱ ይችላሉ። በስብሰባው
የአሜሪካ የጉዞ እገዳ በመጀመሪያ ረድፍ ነው የማስቀምጠው እኔ። ሁለተኛ የሱዳን ጉዳይ እና ወታደራዊ ልምምድ ከግብጽ ጋር እያደረገች መሆኑ፣ ሶስተኛው እንግዲህ የዲፕሎማሲ ከበባ በግብጽ በኩል የተካሄደብን ነው እና ይህም አንድ ጉዳይ ይሆናል ብዬ ገምታለሁ። የህዳሴ ግድቡ ሙሊትም እየተቃረበ ነው። የምርጫውም ጉዳይ አለ። የውስጥ ጦርነትና የጸጥታ ጉዳዮችም አሉ።
በሐዋሳ ዩኒቨርሲቲ የመንግስት አስተዳደርና ልማት ምሁሩ ዶክተር ፍቅረ ወልዴኔነህ ከተዘረዘሩት ጭብጦች በተጨማሪ ኢትዮጵያን ወደ አልተገባ ክፍፍልና የደህንነት ስጋት የከተታት የፓርቲው አመራሮች አለመግባባት የትኩረት አጀንዳ ሊሆን እንደሚችል ይናገራሉ።
እንደሚታወቀው በቅርብ ጊዜ ወዲህ በብልጽግና የሪጅናል ቻፕተርስ ወይም የክልል ጽህፈት ቤቶች በኩል አንዳንድ አለመግባባቶች እንዲያም ሲል ቃላት ውርውር እንመለከታለን እና በአመራሩ መካከል ክፍተት መኖሩን ያሳየናል። ይህም ክፍተት በሀገሪቱ ለሚፈጠሩ አንዳንድ ብጥብጦች የራሱን የሆነ አስተዋጽኦ ያደርግ ነበር። እነዚህ አይነት ብጥብጦች ከቀጠሉ አሁን የውጭ ግፊት መቋቋምን የበለጠ ከባድ ያደርገዋል። ስለዚህ በዚህ ስብሰባ ወቅት አመራሮቹ በውስጣቸው ያለውን ችግር ለጊዜውም ቢሆን ወደ ጎን ትተው የዓላማ አንድነታቸውን በማጠናከር የውጭን ተጽዕኖ ለመቋቋም የበለጠ በአመራሩ መካከል አንድነት መፍጠር እንደሚያስፈልግ አምነውበት በዚህም ጉዳይ ይወያያሉ የሚል ግምት አለኝ።
ኢትዮጵያ ምሁራኑ ፕሮክሲ ዋር እያሉ በሚጠሩት የውክልና ጦርነትም ተጠቂ ልትሆን እንደምትችል ስብሰባው ግምት ውስጥ አስገብቶ የመፍትሄ አቅጣጫ ማስቀመጥ እንዳለበትም አመልክተዋል። አንዳንድ አሜሪካውያን የፖለቲካ ሰዎች ከኢትዮጵያ ጎን መቆማቸው ተስፋ ሰጪ ነው ይላሉ አስተያየት ሰጪዎቹ። የኦክላሆማውን ሴናተር ጂም ኢንሆፍ መግለጫ ዋቢ በማጣቀስ
የ120 ዓመት እድሜ ያስቆጠረ ትልቅ የዲፕሎማሲ አጋር በዚህ ደረጃ ወርዶ ለማሳጣት መሞከር የውጭ የዲፕሎማሲ ጠለፋ እንዲሁም ጫና ማሳደር እንግዲህ በጣም በአሜሪካኖችም ራሱ እየተወቀሰ የሚገኝ ነው። ሴናተሮችም እያሉ ያሉት እንግዲህ የኢትዮጵያን መንግስት መደገፍ ሲገባን ያለበትን ትንሽ ክፍተት ተጠቅሞ አብዛኛውን የሚሰራቸውን ስራዎች በአሉታዊ መልኩ መመልከትና የዓለም አቀፍ የዲፕሎማሲ ተጽዕኖ ውስጥ ማስገባት ተገቢ አይደለም እያሉ ነው እና ብዙ ስራዎች ይጠበቅብናል።
ኢትዮጵያ የተዳከመች ሀገር መስላ እንድትታይ አድርጓታል። ሀገር ውስጥ የሚፈደሩ ፍጥረቶች መንግስት ኢፌክቲቭ ነገሮችን እየተቆጣጠረ ያልመሰለ እንዲሆን አድርጎታል። ይህ አይነት ፒክቸር ልኳል። ስለዚህ ኢትዮጵያ ሰላሟን ካጠናከረች፣ ኢትዮጵያ ውስጥ ያለውን የመረጋጋት በርም ማምጣት ከተቻለ የዚህ አይነት ድጋፎችን ኢትዮጵያ የበለጠ ካፒታላይዝ ማድረግ ትችላለች።
በአሜሪካውያን ባለስልጣናት ላይ የጉዞ እገዳ መጣል፣ በሶማሌ የሚገኙ ኢትዮጵያውያን ሰላም አስከባሪ ኃይሎችን ወደ ሀገራቸው መመለስ የሚሉና በማህበረሰብ አንቂዎች በስፋት እየተቀነቀኑ የሚገኙ አስተሳሰቦች ኢትዮጵያን ከመጉዳት ያለፈ ፋይዳ የላቸውም ይላሉ ምሁራኑ። ይልቁንም ስብሰባው አሜሪካ ለወሰደችው ማዕቀብ አሉታዊ ምላሽ ማሳለፍ እንደሌለበት ነው ምሁራኑ ያሳሰቡት። ዲፕሎማሲያዊ ጥረትን አሟጦ መጠቀም አማራጭ የሌለው ምርጫ መሆኑን አጽንኦት በመስጠት
ይህን ጉዳይ ለመፍታት እንግዲህ አሉታዊ ሰጥቶ መቀበል የሚለውን ነገር ትተን እንግዲህ አዎንታዊ እነሱ ጥሩ ነገር እንዲያደርጉልን፣ ካልሆነ ደግሞ አግሬሲቭሊ የመጡ ከሆነ ስሜታቸውን መቆጣጠር በማይችሉበት መልኩ የውስጥ ምስጢራቸው ሁሉ በውጭ ወጥቶ በገሀድ የሚያደርጉት እንቅስቃሴ ስላለ ይህንን እንግዲህ እንደ ታዳጊ ሀገር እንደ ደሀ ሀገር ዋጋ እንዳያስከፍሉን ዲፕሎማሲን ቅድሚያ መስጠት ያስፈልገናል። ድክመታችን እዚህም ላይ ስለሆነ ማለት ነው።
አሜሪካ የዓለም ሀያል ሀገር ነች። ገዳዮች በመጣል አሜሪካ ላይ ሊታደርስ ስለው ተጽዕኖ ብዙም አይታየኝ። ስለዚህ የአሜሪካ የኢትዮጵያ ዋነኛ አጋሯ ነች። በተለይ ሽብርተኝነትን በተመለከተ አሜሪካ ዋነኛ አጋሯ ነች። ስለዚህ አሜሪካ የኢትዮጵያን አጋርነት ማላላት የፈለገችበት የራሷ ስህተቶች ሊሆኑ ይችላሉ። እሱን አስባለ። ስለዚህ ለአሜሪካ ተመጣጣኝ የሆነ መልስ ለመስጠት እነዚህ ኢትዮጵያ ልትወስዳቸው የሚችላቸውን እርምጃዎች አሜሪካ ላይ ኢትዮጵያ የምትፈልገውን ያክል ጉዳት ያመጣሉ የሚል ግምት የለኝም። ካላቸው ሊኖራቸው የሚችለው ሲምቦሊክ ሲግኒፊካንሳቸው
የእነሱ ነቀዝ የበላ ስንዴ ምን ያደርግልናል አይባልም። እንደ ጎዳን ቢያንስ መግለጽ መቻል ነው የኢትዮጵያ መንግስት ያለበት። ማዕቀቡ ጎዳን ነው፣ እናንተ ማዕቀብ አልጎዳንም ከተባለ ተጨማሪ ማዕቀብ ይጣልብን አይነት ነገር ጥሪ ይመስላልና ይህን ጉዳይ ኤምባሲዎቻችን፣ የውጭ ድርጅቶች፣ የኢትዮጵያ አገር አካላት፣ ጥቁር አሜሪካውያን፣ የአሜሪካ ህዝብ ጋር መስራት ያስፈልጋል።
በተለይ የአፍሪካ ህብረትን የመሳሰሉ አህጉራዊ ተቋማት ከኢትዮጵያ ጎን እንዲሰለፉ ስብሰባው ጥሪ እስከ ማስተላለፍ የሚደርስ ስራ መስራት እንዳለበትም አመላክተዋል። አብራርተዋል።
የአፍሪካ ችግር በአፍሪካ ይፈታል የሚለውን እና አጀንዳ 2063ን እውን እንዲሆን ከተፈለገ እነዚህ ጥቃቅን የሚመስሉ በአንድ ሀገር ላይ ብቻ ተኮር የሚመስሉ ነገ በሌላ የአፍሪካ ሀገር ላይ የማይደርሱ አይደሉም እና ይህንን የአፍሪካ ህብረት እንደ ህብረት በከፍተኛ የሆነ ትኩረት በኢትዮጵያ ቀስቃሽነት ቢሰራ የአፍሪካዊ መፍትሄ ያስፈልገዋል።
ከአሜሪካና ከኢትዮጵያ መካከል የተፈጠረው ጉዳይ ከሌላ የአፍሪካ ሀገር በተለይ ግብፅን የሚነካካ ይሆናል። ስለዚህ የአፍሪካ ህብረት በእኔ አመለካከት የኢትዮጵያን ለማስደሰት ስለሚወስዳቸው ነገሮች ግብፅን ላለማስከፋት እርግጠኛ መሆን ያለበት ይመስለኛል። ስለዚህ ሁለቱም ባላንስ ለማድረግ ይመስለኛል ዝም ማለትን የመረጠው። ግን የኢትዮጵያ መንግስት ጥሪ ማቅረብ አለበት፣ የአፍሪካ ህብረት ይህን ጉዳይ እንዲያወግዝ ኦፊሻሊ ጥሪ ማቅረብ አለበት።
ቻይናን እንግዲህ ከአፍሪካ እናስወጣት የሚለው ፕሮጀክት ውስጥ ገብተዋል። ይሄ በትክክል ፎሪን ፖሊሲ መጋዚንም የተለያዩ አሜሪካ ነክ ጽሁፎች የሚያሳይ ውጤት አፍሪካን እንዴት ወደ አሜሪካ ሰራሽ የአሜሪካን ፍላጎት የሚያከብር እና በአሜሪካ ጥላ ስር ያለ አንድ ህብረትን መስረት አይነት ነገር ነው እንቅስቃሴው። እና አሜሪካ የተበለጠችው አፍሪካ ላይ ነው። ለቻይና ቴክኖሎጂ ማደግ፣ ኢኮኖሚ ማደግ አፍሪካ እንደ ተጠያቂነት ያደረጉ ስለሆነ አፍሪካን፣ ምስራቅ አፍሪካን በአጠቃላይ እንደገና ወደ ራሳቸው አዙሪት የማስገባት ሁኔታ እንቅስቃሴ ነው እየተካሄደ ያለው እና እንደ አፍሪካዊ ይህን ፓን አፍሪካኒዝምን ቀስቅሶ ይህን ማጋለጥ የኢትዮጵያ ጉዳይ ነው። ኢትዮጵያ ላይ የተጣለው ማዕቀብ እንግዲህ ነገ ነጻ የውጭ ጉዳይ ፖሊሲ ለማራመድ የሚሞክሩ የአፍሪካ ሀገራትን አሁን ነገን የሚጠልፍ ጉዳይ ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። የህወሓት ስራ አስፈጻሚና የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም በህወሓት አመራሮች ላይ ለመመስከር ከተስማሙ በኋላ ፍርድ ቤት ቀርበው ሀሳባቸውን ቀይረው አልመሰክርም በማለታቸው ጠቅላይ አቃቢ ህግ ክስ ሊመሰረትባቸው መሆኑን ለአሜሪካ ድምጽ ገለጠ። ወይዘሮ ኬሪያ ዛሬ ፍርድ ቤት በመቅረባቸው የገለጡት ጠበቃቸው አቶ ሀፍቶም ከሰተ በህወሓት አመራሮች ላይ ለመመስከርም ስምምነት አልነበራቸውም፣ በድብቅ ተቀርጿል የተባለ ቪዲዮ ስላስፈራራቸው ነው የዛሬን ቀን ሲጠብቁት የነበረው ብለዋል። አቃቢ ህግ በበኩሉ ይህንን ሀሳብ እንደማይቀበል ገልጦ በቂ መረጃ እንዳለውና መቅረብ በሚገባው ወቅት እንደሚያቀርብም አሳውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዝርዝር አለው።
ወይዘሮ ኬሪያ ኢብራሂም በህወሓት አመራሮች ላይ ለመመስከር ፈቃደኛ ከሆኑ በኋላ ሀሳባቸውን በመቀየራቸው ወደ ክስ ሂደቱ እንዲገቡ መደረጉን ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ዛሬ ለቪኦኤ ተናግሯል።
ያው መመስከር አልፈለጉም፣ መብታቸው ነው። ምስክርነት በፍላጎት ነው የሚደረገው። ስለዚህ በዛው መሰረት መጀመሪያም ወንጀል ስላልፈጸሙ ሳይሆን የሚያስረዱት ነገር ይጠቅማል ተብሎ ነው ወደ ምስክር የዞሩት። በሳቸው ላይ በቂ ማስረጃ አለ። መብታቸውን አልጠቀምም ብሎ የተው ጊዜ ደግሞ እንዳንከስታቸው የሚከለክል ህግ ስለሌለ ወደ ክሱ እንዲገቡ ተደርጓል ማለት ነው።
ለመስከር ከተስማሙ በኋላ የደህንነት ስጋት እንዳለባቸው አሳውቀው መሳሪያ ተሰጧቸው ሲደረግላቸው የነበረው ጥበቃ መነሳቱን ገልጠው በፖሊስ ቁጥጥር ስር መሆናቸውም ተናግሯል። ወይዘሮ ኬራ በጠቋሚዎችና በምስክር ጠበቃ አዋጅ ቁጥር 699/2003 በገቡት ስምምነት ዝርዝር የምስክርነት ቃላቸውን በፈቃዳቸው ሰጠው እንደነበረም ተገልጧል።
እኚህ ሴትዮ ተከስቶ ነጻ አልወጡም። ወንጀል ፈጽመዋል። ወንጀል የፈጸሙ ሰዎች የፌዴራል ሰበር ሰሚ ችሎትን በደንብ ትርጉም ሰጥቶበታል። አቃቢ ህግ በፈለገ ጊዜ ምስክር ሊያደርገው ሊጠቀምባቸው ይችላል። ያ የህግ አሰራሮች አሉን። የሙስና እና የማስረጃ ህጋችን ወደኋላ ስትሄድ የሰበር የሰጠው ትርጉም ክሱን የሚመሰረተው አካል ለህዝብ ጥቅም፣ ለተሻለ ጥቅም ያ ምስክር ከወንጀል አውጥቼው አስረጂ ቢሆንልኝ ይሻላል ብሎ ካሰበ አስረጂ ያደርገዋል። በዛ መሰረት ነው የተካሄደበት። እንዳልኩ የፍርድ ቤት ክርክሩን ሚዲያ ላይ እንዳልጨርሰው ብዬ ነው።
ይሁንና በገዛ ፈቃዳቸው በጽሁፍና በሲዲ ምስክርነታቸውን ከሰጡ በኋላ በፍርድ ቤት ውሳኔ ከእስር እንደተለቀቁና የምስክርነት ጥበቃ ሲደረግላቸው እንደቆየም ጠቅላይ አቃቤ ህጉ አስታውሷል። ወይዘሮ ኬሪያ ኢብራሂምን ጨምሮ ለታሰሩ የህወሓት አመራሮች ጥብቅና ለመቆም የተቋቋመው ቡድን አባል የሆነውና የህግ ባለሙያው አቶ ሀፍቶም ከሰቴም ወይዘሮ ኬሪያ ዛሬ ፍርድ ቤት መቅረባቸውን ገልጧል።
መጋቢት 2/2013 ጀምሮ ቀዳሚ ምርመራ ይደረግልን ብለው ጠይቀው ያው ለሀምሳ ምስክሮች ከመጋረጃ ጀርባ ሆነው ምስክርነት ሲሰጡ ድረስም ማንነታቸው ሳይታወቅ እና በእንግድ ችሎትም ሆኖ ልናስመሰክር ብለው በዚህ ሂደት ያው ሊደረግ አይገባም እያለ ወደ ከፍተኛ ወደ ጠቅላይም ወደ ኋላም እያለ ቆየ። አሁን ዳይሬክተር ስለተወሰነ ምስክር ሆነው እንዲቀርቡ አቃቤ ጋርጓቸው በከትናንትና ወዲያ ቀርበው ነበር ችሎት ላይ። ከዛ ቃለ መሃላ ላይ ፈጽሙ ሲባሉ ከዛ በፊት የምናገረው ነገር አለ አሉ። እኔ እየመጣሁት ለመመስከር አይደለም። ከዚህ ቀደም መስክሪም አትመሰክሪ ከሆነ በቪዲዮ የቀዳንሽ ስላለ እሱን እናሰራጨብሻለን ሲሉ እሺ መሰክራሉ ብዬ ዶኩመንተሪ ሳይሰራብኝ በፊት እዚህ ችሎት ቀርቤ ይሄ የተደረገብኝ መሆኑና መስከር ማልፈልግ መሆኑን መግለጽ ስለምፈልግ ነው። ከመጋቢት ሁለት ጀምሮ አንድ ክፍል ውስጥ ለሁለት ሳምንት አቆይተው ሁለቱን ሳምንት እኔ መቀጣት ነው የምፈልገው፣ ማረሚያ ቤት መውረድ ነው የምፈልገው፣ ከማሰሮቼ ጋር መስከር አልፈልግም፣ ወደ ነበርኩበት መልሱ ብዬ ተደጋጋሚ ጠይቄያቸው መልስ አልሰጡኝም። ስለዚህ ምስክር አልፈልግም በማለታቸው ምክንያት ከምስክርነት ተሰናብቷል።
አቶ ሀብቶም ወይዘሮ ኬሪያም በህወሓት አመራሮች ላይ ለመመስከር ስምምነት እንዳልነበራቸው ነግሮናልም ብሏል።
ቸው በህወሓት አመራሮች ላይ እመሰክራሉ ብዬ ያለው አላሉ። በጊዜ ቀጠሮ በነበረው ክርክርም እመሰክራለሁ ለምስክርነት ተስማምቻለሁ የሚል ነገር አልነገሩንም። በዛሬው ችሎትንም ለመመስከር ተስማምቼ ነበረ ወይ ተስማምቻለሁ አላሉ።
ማረሚያ ቤት መውረድ እንደሚፈልጉም መወቶታቸውን ተናግሯል። እጅ ከሰጡ በኋላም ታስረው መቆየታቸውን ተናገሩት። አቶ ሀብቶም ክሳቸው ተቋርጦ በዋስ መለቀቃቸው እንደሚያውቁ ገልጠው ወይዘሮ ኬሪያም ዛሬ ፍርድ ቤት ቀርበው ቅርበ ምርመራ እንዲጀመርባቸውና አዲስ ፋይል ተከፍቶ ከነ ዶክተር አብርሃም ተከስተ መዝገብ ጋር ተጣምሮ እንዲታይ ተብሎ ቀጥሮ መያዙን ተናግሯል። ወይዘሮ ኬሪያ በህወሓት አመራሮች ላይ ለመመስከር አልተስማሙም ነበር፣ በድብቅ ተቀረጸ በተባለ ምስል አስፈራርቷቸው ነው በማለት ጠበቃቸው የተናገሩትን በተመለከተ ምክትል ጠቅላይ አቃቤ ህጉ አቶ ፍቃዱ ይህንን ብለዋል።
ፍርድ ቤት ክርክር ወቅት የምናቀርበው ነው የሚሆነው፣ ችግር የለውም። ስለዚህ በቦታዎቹ መልስ እንሰጥበታለን። ያው የፍርድ ቤት ክርክርን በነፃነት መመራት ስላለበት እያንዳንዱ ዝርዝር ነገር ውስጥ መግባት አልፈልግም። አሁን እንደዚህ ነው እንደዚያ ነው የሚለው ለፍርድ ቤት እናስረዳለን። እንዴት ስምምነት እንደፈጸሙ በድብቅ የተቀረጹት አለ፣ በፍላጎታቸው የተቀረጹት ምንድን ነው የሚሆነው የሚለው ያው መቼስ የድብቅና የግልጽ ካሜራው ራሱ ስለሚለየው ችግር አይኖረውም። እሱ ያው አደባባይ ይወጣል በጊዜው። ግን አሁን የፍርድ ቤት ክርክር ላይ ስላለ የፍርድ ቤት ክርክርን ጉዳይ የሚዲያ አተካራ ውስጥ የምናስገባበት ምክንያት አይኖርም። በሚዲያ መገለጽ ያለበት ያለክ ነው የሚገለጸው። እሱም ምንድን ነው ምስክር ለመሆን ተስማምቶ ነበር፣ በይፋ ምስክር መሆን አልፈልግም ብሏል። ምስክር አለመሆን ሲፈልጉ ደግሞ ክስ እንዳንከስ የሚከለክለን የለም፣ ወደ ክስ ይገባል።
ዛሬም ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት የቀረቡት ወይዘሮ ኬሪያም ለመጪው ሰኞ ግንቦት 23/2013 ዓ.ም ፍርድ ቤት እንዲቀርቡ የታዘዙ ሲሆን እስከዚያው በፖሊስ ቁጥጥር ስር እንዲቆዩም ፍርድ ቤቱ ወስኖባል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታን ዘብዴዎስን አመሰግናለሁ። አድማጮች፣ አሁን ወደ መካከለኛው ምስራቅ እንሻገራለን። አንቶኒ ብሊንከን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት ኃላፊነትን ከተረከቡ የመጀመሪያቸው በሆነው በመካከለኛው ምስራቅ ያካሄዱትን የስራ ጉብኝት አገባደዋል። የጉዟቸውም ዓላማ በእስራኤልና በጋዛ የተደረገውን የተኩስ አቁም ስምምነትና ግንኙነቶች ማጠናከር እንዲሁም እርዳታ መድረሱን ማረጋገጥ መሆኑን ገልጸዋል። በእስራኤልና በሐማስ መካከል በተካሄደው ግጭት ከ250 በላይ ሰዎች መገደላቸውን የአሜሪካ ድምፅ ዘጋቢ አይረስ መክለር ከኢየሩሳሌም በላከችው ዘገባ ጠቁማለች። ዝርዝሩን ከዳነች ፍሳዬ።
አንቶኒ ብሊንከን በመካከለኛው ምስራቅ የመጀመሪያ ጉብኝት ያካሄዱት ጋዛ ውስጥ በቋፍ ላይ ያለ የተኩስ ማቆም ከተደረገ በኋላ ነው። እስራኤል በሐማስ ለተከፈተው የሮኬት ተኩስ ምላሽ የማጥቃት እርምጃ ከወሰደች በኋላ ብዙ ሰዎች ተገድለዋል፣ ህንፃዎች ዋና ሆነው ወድመዋል። አንቶኒ ብሊንከን በያዝነው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ እና ከፍልስጤማውያን ፕሬዚደንት ማህሙድ አባስ ጋር ያደረጉት ንግግር ያተኮረው ዩናይትድ ስቴትስ በግብፅ ሸምጋይነት የተደረገውን የተኩስ ማቆም ስምምነት እንዴት ማጠናከር ትችላለች እና ጋዛን መልሶ ለማቋቋም ምን መደረግ አለበት በሚሉት ነጥቦች ላይ ያተኮረ እንደነበር ተገልጿል።
We know that to prevent a return to violence, we have to use the space created to address a larger set of underlying issues and challenges. And that begins with tackling the grave humanitarian situation in Gaza.
ወደ ግጭት መመለስን ለማስወገድ የችግሮቹንና የተግዳሮቶቹን መሰረት ተጠቅሞ ማጤን እንደሚያስፈልግ እንረዳለን። ይህም ጋዛ ላይ ላለው አስከፊ ሰብአዊ ሁኔታ መፍትሄ በመፈለግና ጋዛን መልሶ በማቋቋም ተግባር ይጀምራል።
ጋዛን የሚቆጣጠረው ዩናይትድ ስቴትስ በአሸባሪነት የፈረጀችው ሐማስ እንደመሆኑ መጠን ዩናይትድ ስቴትስ ጋዛን መልሶ ለማቋቋም ባላት ቁርጠኝነት መሰረት ሐማስን ወደ ጎን ትታ ሲቪሉን ህዝብ እንዴት ለመርዳት እንደምችል ጥያቄ ማስነሳቱ አልቀረም።
We'll work with our partners closely with all to ensure that Hamas does not benefit from the reconstruction assistance.
ከሁሉም አጋሮቻችን ጋር በቅርበት በመስራት ሐማስን ሊጠቅም በማይችልበት መንገድ እንዲሰራ አደርጋለሁ።
ከሐማስ ጋር መስራቱን ለማስወገድ ከተባበሩት መንግስታት ድርጅትና ከፍልስጤማውያን የአመራር አካል ጋር መስራት አማራጭ ሊሆን እንደሚችል የዩናይትድ ስቴትስ ባለስልጣኖች ሐሳብ አቅርበዋል። አንዳንድ እስራኤላውያን ግን ጥርጣሬ አላቸው። ኒውዮርክ ውስጥ የእስራኤል ዋና ቆንስላ የነበሩት አሎስ ፊንካስ
I don't see the mechanism that would allow America to go around Hamas.
America Hamasን ዘላ ከፍልስጤማውያን አመራር ጋር ልትሰራ የምትችልበት ዘዴ ይታየኝም።
እስራኤልና ዩናይትድ ስቴትስ ምንም አይነት ገንዘብ በሐማስ በኩል እንዲያልፍ አይፈልጉም። የአሁኑ ግጭት ከመነሳቱ በፊት ቃታር በወር 30 ሚሊዮን ዶላር በእስራኤል የድንበር ማለፊያ በኩል ለጋዛ ስትሰጥ ቆይታለች ይላሉ ፒንካስ። የእስራኤል የመከላከያ ባለስልጣኖች ይህን እንዲቀር ጥሪ አድርገዋል።
This has been the recommendation of the military of the IDF, the Israel Defense Forces, to the Prime Minister for some time to cut the direct link that the Qataris have with Hamas.
ይህ በእስራኤል መከላከያ ኃይል ሲቀርብ የነበረ ሐሳብ ነው። ኳታር ለሐማስ ገንዘብ በማቅረብ በኩል ከሐማስ ጋር ያላት ቀጥተኛ ግንኙነት እንዲቋረጥ የእስራኤል መከላከያ ኃይል ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐሳብ ሲያቀርብ ቆይቷል። ሚስተር ኔታንያሁ ግን ምክሩን አልተቀበሉም።
ብሊንከን በመካከለኛው ምስራቅ ጉብኝታቸው ወቅት ለፍልስጤማውያን የኢኮኖሚ እርዳታ ለማድረግ የዩናይትድ ስቴትስ ምክር ቤት የ75 ሚሊዮን ዶላር እንዲመድብ እንደሚጠይቁ ተናግረዋል። የፍልስጤማውያን አስተዳደር ይህ መልካም የግንኙነት መመለስ ጅምር ነው ሲል እንደተቀበለው ተገልጿል። በትራምፕ አስተዳደር ወቅት የፍልስጤማውያንና የዩናይትድ ስቴትስ ግንኙነት በታሪክ ባልታየ መልኩ ሻክሮ እንደነበር ተገልጿል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም አዛውራለች። ፍልስጤማውያንን ለሚረዱ የተባበሩት መንግስታት ድርጅት አገልግሎቶች ታዋጣው የነበረውን ገንዘብ አቋርጣለች። በእስራኤል በኩል ደግሞ በቅርቡ በጋዛ የታየው የግጭት ሁኔታ በሐማስ ላይ ያላትን ፖሊሲ በአዲስ መልክ እንድትገመግም አድርጓል ይላሉ አሎን ፒንካስ።
Israel's policy in the last few years was to weaken the Palestinian Authority, to divide and rule the Palestinians between the West Bank and Gaza.
እስራኤል ከጥቂት ዓመታት ወዲህ የነበራት ፖሊሲ የፍልስጤማውያን አስተዳደርን ማዳከም ነው። በምዕራብ ዳርቻና በጋዛ ያሉትን ፍልስጤማውያን ከፋፍሎ በመግዛት ትርጉም ያለው የሰላም ሂደት እንዳይኖር ስትል ቀጥተኛ ባልሆነ መንገድ ሐማስ እንዲጠናከር ቢያንስ አሁን ባለው ስልጣን እንዲቆይ ማድረግ ነበር።
ዩናይትድ ስቴትስ ከፍልስጤማውያን አስተዳደር ጋር ያላትን ግንኙነት ለማደስ እየሞከረች ባለችበት በአሁኑ ወቅት በቋፍ ላይ ያለውን የጋዛ ተኩስ ማቆም ወደ ተረጋጋ የተኩስ ማቆም ስምምነት እንዲያመራ ለማድረግ ብሊንከን ጥረታቸውን እንደቀጠሉ ታውቋል።
አዳረችን ለዘገባው አመሰግናለሁ። አድማጮች አሁን ምርጫ ነክ ዘገባዎች። በስድስተኛው ብሔራዊ ምርጫ ላይ የሚሳተፈው እናት ፓርቲ በምርጫው ካሸነፈ ኢትዮጵያን ከተጋረጠባት የህልውና አደጋ ለመታደግ እሰራለሁ ይላል። ፓርቲው የጥምር መንግስት ምስረታን ሐሳብም እደግፋለሁ ነው የሚለው። የአሜሪካ ድምጽ በመጪው ብሔራዊ ምርጫ ተፎካካሪ ፖለቲካ ፓርቲዎች አመራር አባላት አስተያየቶችን እያስተናገደ ሲሆን በተከታዩም ቅንብር መስፍን አራጌ የእናት ፓርቲን አመራር አባላት አነጋግሯል። እነሆ
በፖለቲካው መድረክ ደርሶ ከመመለስ ያለፈ ራዕይ አለን የሚሉት የናት ፓርቲ ጻፊ ጌትነት ወርቁ በጎ ተጽዕኖ ማሳረፍ ስለምንሻ በምርጫው ለማሸነፍ እንሰራለን ብለዋል።
በአዲስ አተያይ በአዲስ ፊት እና ኢትዮጵያን በፈረሰው በኩል ቆሞ የማሻገር ራዕይ ተስፋ ተንቀን ነው የመጣ ነው እና በተለይ ደግሞ በኢትዮጵያ የፖለቲካ ምህዳር የተገለለ የተተወ የሚባለው ፈረንጆች እንደሚሉት ሳይለንት ማጆሪቲ ይህንን ኃይል ይዘን ነው የመጣ ነው። ይሄ ኃይል አበል ያለመደ ቀንና ሌት ህልሙ ሀገር የሆነች ተስፋው ሐሳቡ ኢትዮጵያ መዳረሻውም ኢትዮጵያውያን የሆነ ሰው ነው ይዘን የመጣ ነው።
ትናንትን ያጣቀሱ መዋቀስ ለነገ መንገዳችን አያዋጣም ይላሉ ጸሐፊው።
ለመወንጀል አልመጣንም ለመቃወም ብለንም አልመጣንም የመጣነው የፈረሰውን በፈረሰው በኩል ቆሞ ለማዳን። ሰዎች በአብዛኛው የትላንትና ኢትዮጵያ በጣም ታስጨንቃቸው በጣም ያስለቅስ በጣም አሁን ያለንበት ሁኔታ በጣም ያስጨንቅ ይሆናል የበለጠ የነገው በጣም ከባድ ነው። ኢትዮጵያን ምጥ እንደጠናባት ሴት ነው ምን ቆጥራት እና ያለን የመጦራት ማሳጠር ነው አላማው።
መንግስት ምርጫው ፍትሃዊ እንዲሆን ቁርጠኝነቱን መግለጹ ምርጫው ላይ ተስፋ እንዲጥሉ እንዳደረጋቸውም ገልጸዋል።
በዚህ ምርጫ አንድ በጎ ነገሩ መንግስት በጣም ደጋግሞ እንደሚለው ነጻ ፍትሃዊ ምርጫ ማረግ ፈልጋለሁ ለዛም ኮሚትድ ነኝ ያለ በጣም ደጋግሞ ነግሮናል። አለፍ ብሎም ደግሞ እንደነ ወይዘሪት ብርቱካን አይነት ሰዎችን ወደፊት ለማምጣት ጥረት አድርጓል። አንዳንድ ጅምሮችን አሳይቷል።
በአንጻሩ መሬት ላይ የሚስተዋሉት አደገኛ ዝማሚያዎች በመርጫው ዴሞክራሲያዊነትና ፍትሃዊነት ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ የሚል ስጋት አላቸው።
ለምሳሌ የዛሬ 5 ቀን አካባቢ አዊዚገም የሚባል አካባቢ በሽጉጥ ስተውታል አንድ ጫዋችን። ማህበረሰብ ካልነቃ ከባቢውን ሁነቶቹን እያየ በደንብ ካልተቆጣጠረው ያብይ መንግስት አምባገነን የመሆን እድልም አለ።
እንደ ጸሐፊው በማንነቱ ዝግብ ውስጥ የተሸፈነውን ኢትዮጵያዊነት ፋርማሲያስ ቀዳሚ አጀንዳቸው ነው።
አሁን ያለንበት ሁኔታ ወይ ፈረንጆቹን አልሆን ወይ እኛን አልሆን መሃል ላይ ተንሳፈን እንዲሁን ነው አላለን። ወደፊትም መሄድ መስፈንጠር አልቻልንም፣ ወደኋላም ተመልሰን ደግሞ ራሳችንን መሆን አልቻልንም። ትላንት በጎ ነገሮች ነበሩን። በቀዳሚነት ሊጠቀስ የሚችል ስልጣኔ የነበራት ሀገር ነበረች። ግን ደግሞ ዛሬ 15 ሚሊዮን እና 20 ሚሊዮን በየአመቱ የሚራብባት በየቀኑ በጠኔ ልጆቿ የሚያልቁባት ሀገር ሆናለች። ከሚበላው የሚደፋው በበለጠባት ዓለም በረሃብ ልጆቿ የሚያልቁባት ሀገር ሆናለች።
ዛሬ እርስ በርስ የምንጋጭበት አጀንዳ ዘመናዊ ተብሎ ከሚጠራው ትምህርት የተቀዳ ጭምር ነው ይላሉ አቶ ጌትነት።
ያለፉት 60 ዓመታት ዘመናዊ የሚባለው በጣም የተጋነነ ስም የተሰጠው መባል የነበረበት የፈረንጅ ትምህርት ነው፣ የባህር ማዶ ትምህርት ነበር መባል የነበረበት። በሙሉ የኢትዮጵያን ባህል ወግ በካልቾ ብሎ ተከለ። እንዴት እንግባባ? እነ ላሊበላና አክሱም የአክሱም ሐውልትን ያቆመው መሰረት እኮ እስካሁን ተመራምሮ ያገኘ ሰው አላየሁም፣ አልሰማሁም። ምንድን ነው ያንን የገዘፈ ከድንጋይ የተጠረበ ግዙፍ አካል ምን አይነት መሰረት ነው ያቆመው? በዛች ትንሽ መሰረት አሁን ሌላ ህንፃ ማቆም ይቻላል? ይሄንን ይመልስ። ያ የተራቀቀ ጥበብ በሙሉ በካልቾ ተብሎ ነው አሁን እንደገና አሁን ላይ እንዴት አይነት አስቸጋሪ ጊዜ ላይ እንዳለ
ምዕራባውያን የቀኝ ግዛት አስተሳሰባቸውን ለማስረጽና በአንድነት የሚቃጣባቸውን ምከታ ለማስቀረት በኢትዮጵያ አንድነት ላይ ሸፍጥ መስራታቸውን ያብራራሉ። እርስ በርስ የመጠላላቱና የመጠላለፉ ችግር የምዕራባውያኑ የሐሰት ትርክት ውጤት እንደሆነ በማዕከል
በመሳሪያና በጎራዴ ማሸነፍ ነገሮች ቀላል እንደማይሆኑ በደንብ ገብቷቸዋል። ስለዚህ ያለው አማራጭ ሌሎች ሀገራት ላይ እንደሞከሩት ከፋፍሎ መግዛት ነው እና የሆነን አካል በጣም ታገነዋለህ፣ የሆነን አካል በጣም ተጨቁንሃል እና ሲገዛ ሲጨቁን ሲገልህ ነበር ትለዋለህ። በዚህ አጋጣሚ ነው አንዳንዱ ይነሳል፣ እንዲህ ሆኜ ነበር እያለ በቁጭት ከዛ ደግሞ ያሳድጋሉ። በእነሱ ትምህርት ያሳደጓቸው ደግሞ አሉ። ይሄ ቁስሉ እንዳይድን ፋብ እያረጉ ይደማል ቁስሉ፣ ዙሪያውን እያከኩ ደግሞ እንደዚሁ እሷን እንዳትድን እያረጉ የሚነካኩ ደግሞ ከዛው መሀል ደግሞ በዘመናዊ ትምህርት ሰበብ ደግሞ የሚያደርጉ አሉ። በቀላሉ የሚወጣ መርዝም አይደለም፣ ግን ቢያንስ ችግሩ እንዳለ በመላ በኢትዮጵያ ደረጃ እንዲህ ሆኖ እንደመጣብን እንዲታወቅ ማድረግ ቀላል አይደለም።
ፓርቲው ወደዚህ ውድድር የገባው በአደረጃጀቱም በፖለቲካ ብስለቱም ሳይጎለበት ነው ብለው ለሚሉ ወገኖች የእናንተ ምላሽ ምንድን ነው?
በዚህ ጉዳይ ላይ መጠየቅ ያለባቸው ይህን ያሉት ሰዎች ናቸው ያልበሰሉት። እኛ ታዋቂ ሰዎችን ሰብስበን መምጣት አልፈለግም። ለፖለቲካው መድረክ አላዋጣም፣ አያዋጣም። ታዋቂ ሰው ይዘን አንመጣም። አዋቂ ሰው ይዘን መምጣት ነው የምንፈልገው። የፖለቲካ አደረጃጀቱም ከለመዱት ስለተለየን መጠላለፍ አልነበረውም፣ መጋነን አልነበረውም። ከቴሌቪዥን ጋጋታ፣ ከሬዲዮ ጋጋታ፣ ከጋዜጣ ጋጋታ በተለየ መንገድ ሰርተን አመጣል።
ሌላው ከእናንተ ፖለቲካ ድርጅት ጋር ተያይዘው ከሚነሱ ስጋቶች ወይም ጥያቄዎች ማለት እንችላለን ሃይማኖታዊ ተጽዕኖ ወይም ደግሞ ተልዕኮ ያለው ይመስላል ብለው የሚያነሱ አሉ።
ተጽዕኖ ምንም ክፋት የለውም፣ እንዲኖረው አድርገን ነው የጀመርነው። ተልዕኮ ግን የለው። ተጽዕኖ ለበሉ የማይታክታቸው ስርፍ ሆድ ያላቸው ሁሉ የሚመስሉ አንዱን ሆድ አስቀምጠው ሌላውን ሆድ ተሸክመው የሚመጡ የሚመስሉ አሉ። ከዚህ ትንሽ ፈቀቅ ያሉ በስነ ምግባር የታነጹ ሃይማኖተኞች ብቻ ሳይሆን የሃይማኖቱን መርሆዎችን የሚከተሉ ከመስረቅ፣ ከመዝረፍ፣ ከመበደል፣ ከኢፍትሐዊነት የራቁ ሰዎችን ለመሰብሰብ ጥረት አድርገናል።
ግን የተለያዩ እምነት ተከታዮችን ታካታላችሁ ፓርቲያችሁ ላይ?
ምንም ጥያቄ የለውም፣ ተካተዋል አሉን፣ ይኖሩናል። ከዚህም በኋላ እውነታው ይሄ ነው።
እንደ ህዝብ በጋራ የሚያኖረንን ሴቶች በማጎልበት ለሉዓላዊት ኢትዮጵያ ጥቅም እንሰራለን ብለዋል። ፓርቲው እንደ ኢትዮጵያ ላለች ሀገር የሚያስፈልገው የተለያዩ የፖለቲካ ድርጅቶች ተሰባስበው የሚመሰርቱት ጥምር መንግስት እንጂ በአንድ ፓርቲ የሚመራ ሀገረ መንግስት አይደለም ባይ ነው።
አቅም ኖሮ ሁሉም ነገር ተስተካክሎ መንግስት የሚያስኮን ድምፅ እንኳን እንደምናገኝ ብናውቅም ከሌሎች አካላት ጋር መስራትን እንደ የቅድሚያ የምንሰጠው ዳይስ ዋይ በዛ አርገን ፓርቲዎችን ቁጭ ብለን እየመከርን እየተነጋገርን ያለን ህልምህ በዚህ ውስጥ እንዲሳካልህ የምትፈልገው ነገር ካልከኝ አንዱ እንዲሳካልኝ የምፈልገው ከነዚህ ኃይሎች ጋር ሁላችንም ፍላጎታችንን ሰብሰብ አድርገን ለትልቁ ምስል ያንን ያየን ወደዛ ስንስፈነጠር እና ስለ ታላቋ ኢትዮጵያ አስበን ያንን ፊርማ ስናስቀምጥ እና ለዛም ስንሰራ ማየት ነው የምንፈልገው። ኢትዮጵያም አሁን በአብዛኛው የሚያስፈልጋት ከግራም ከቀኝም ተጠራርተው መጥተው የሚመሰርቱት መንግስት ቢሆን በጣም ጥሩ ነው።
በአንጻሩ የ1960ዎቹን የተማሪዎች እንቅስቃሴና ለውጡን ተከትሎ የተፈጠረው እንደ ማፋሳሽ ክፍፍል ከ1997ቱ በኋላ በቅንጅት ላይ የተስተዋለውን መሰነጣጠቅ በማጣቀስ የተለያዩ ፖለቲካ ፓርቲዎች በአንድ ጥላ ስር ውለው ጥምር መንግስት ለመመስረት የሚያስችላቸው አቋም ላይ እንዳይገኙ ያደርጋቸዋል የሚል ስጋት ያላቸውም አልጠፉም። እናት ፓርቲ ኢትዮጵያ ውስጥ በተለያዩ ክልሎች በምርጫው ላይ የሚሳተፍ ሲሆን 600 የሚደርሱ እጩዎችን እንዳቀረበ ለመረዳት ተችሏል። ከአጠቃላይ እጩዎቹም 65ቱ ሴቶች ናቸው ተብሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን በድጋሚ ለዚህም ዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት የመጨረሻ ርዕስ ደግሞ ወደ ጄኔቫ የሚወስድን ይሆናል። ፕሬዚዳንት ባይደን በሚቀጥለው ወር ጄኔቭ ላይ በሚደረገው ስብሰባ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር እንደሚገናኙ ዋይት ሀውስ ከትላንት በስቲያ ባወጣው መግለጫ አስታውቋል። ይህ እየሆነ ያለው ታዲያ የባይደን አስተዳደር በሁለቱ አገሮች መካከል የሻከረውን ግንኙነት ወደ ነበረበት ለመመለስ ጥረት በማድረግ ላይ በሚገኝበት በአሁኑ ወቅት መሆኑም ተመልክቷል። አንዳንድ የሪፐብሊካን ሕግ አውጪዎች ታዲያ የሞስኮ ወዳጅ ቤላሩስ እያደረገች ያለችውን እንቅስቃሴ ያሳሰባቸው መሆኑን በመግለጽ የባይደን አስተዳደር ተቃውመዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ዊዳኩስዋራ ያጠናቀረችውን ተከታዩን ዘገባ ድርጅ ደስታ ያቀርበዋል።
በፕሬዝደንት ጆ ባይደን እና በፕሬዝደንት ቭላዲሚር ፑቲን እንደ አውሮፓ አቆጣጠር ሰኔ 16 በጄኔቭ የሚካሄደው የዩናይትድ ስቴትስ እና የራሽያ ጉባኤ በብራስልስ የሚደረገውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ አባል አገራት ጉባኤን ተከትሎ የሚከናወን መሆኑ ተገልጿል። ሁለቱ መሪዎች የጦር መሳሪያ ቁጥጥርን፣ የአየር ንብረት ለውጥን፣ እንደገና ስለሚታደሰው የኢራን የኒውክሌር ስምምነትን ጨምሮ በጋራ ጉዳዮቻቸው ላይ እንደሚነጋገሩ ተመልክቷል። ዋይት ሀውስ እንዳረጋገጠው የራሽያ አጋር በሆነችው ቤላሩስ ሰሞኑን የተፈጸመው ነገር ቢኖርም ከፕሬዝደንት ፑቲን ጋር ይገናኛሉ። የዋይት ሀውስ ፕሬስ ጸሐፊ ጄን ሳኪ ስለዚሁ ሲናገሩ
ፕሬዝዳንቱ የቤላሩስን ጉዳይ በእጅጉ ያሳሰባቸው መሆኑን በውይይታቸው ወቅት ለማንሳት እቅዱ አላቸው።
ባለፈው እሁድ የፑቲን ወዳጅ የሆኑት የቤላሩስ ፕሬዝደንት አሌክዛንደር ሉካሼንኮ የእሳቸው መንግስትን ይተቻል የተባለውን ጋዜጠኛ ራማን ፕራታዝቪች ያጓጉዝ የነበረውን የትራንስፖርት አውሮፕላን አቅጣጫውን እንዲቀይር ማድረጋቸው ተነግሯል። የኢሮሽያ ሴንተር ኢን ዘ አትላንቲክ ካውንስል የተባለው ተቋም ዳይሬክተር ጆን ሄርቨስት እንዲህ ይላሉ።
What Lukashenko did was outrageous. It was an act of air piracy or air terrorism. So there has to be a penalty. And I believe the EU reacted uncharacteristically quickly and strongly.
ሉካሽንኮ ያደረጉት ነገር እጅግ የሚያስቆጣ ነው። በአየር ትራንስፖርት ላይ የተፈጸመ ውንብድና ወይንም የአየር ላይ ሽብርተኝነት ነው። ስለዚህ ለዚህ ተግባር ቅጣት መኖር አለበት። የአውሮፓ ህብረት ያለምንም ማመንታት ፈጥኖ እርምጃ እንደሚወስድ አምናለሁ። የቤላሩስ አየር መንገድም ሆነ ወደ ቦሊቪያ ለሚደረግ በረራ የአውሮፓ ህብረትን አውሮፕላን ማረፊያዎች ወይንም የአየር ክልል እንዳይጠቀሙ ስለማገድ መነጋገር ይቻላል።
ሞስኮ በጉዳዩ ጣልቃ እንዳልገባች አስተባብላለች። ባይደን ድርጊቱን አውግዘው የቤላሩስ የህዝብ ለዲሞክራሲ የሚያደርጉትን ትግል እንደሚደግፉ ተናግረዋል። ሉካሼንኮ ለ27 ዓመታት በስልጣን የቆዩ መሪ ናቸው። ይሁን እንጂ አንዳንድ የሪፐብሊካን አባላት ውሳኔው በቂ አይደለም ይላሉ። ሪፐብሊካኑ ሴኔተር ቤንሳስ ጉዳዩን አስመልክቶ ባወጡት መግለጫ ባይደን ፑቲንን እንደ ጉልበተኛ ወይም ጋንግስተር ከማየት ይልቅ በዚህ ጉባኤ በመሳተፍ ከራሽያ ጀርመን ድረስ ጥንድ ሆኖ የተዘረጋውን የኖርድ ስትሪም 2 የጋዝን ማስተላለፊያ መስመርን አጎናጽፈው በድርጊታቸው እንዲበረቱ እያደረጓቸው ነው ብለዋል። የዋይት ሀውስ ቃል አቀባይ ጄን ሳኪ አሁንም እንዲህ ይላሉ።
We don't regard the meeting with the Russian president as a reward. We regard it as a vital part of defending America's interests. And President Biden is meeting
Karasha president gar yemnadergon wiyit inde shilmat anqotrom yaamerkan meseratawi tikmin yemekelakel andu akal adergen yemnosdo President Biden ka President Putin gar yemigenanyut bahagaratochachin mahakkel liyunet silalle no inji beliyunetochu mekniyat aidellem
ዩናይትድ ስቴትስ ከራሽያ አንስቶ እስከ ጀርመን የተዘረጋውን የኖርድ ስትሪም 2 የጋዝ ማስተላለፊያ ለማገድ ለረጅም ዓመታት ሰርታለች። የባይደን አስተዳደርም በመጠናቀቅ ላይ ባለው የማስተላለፊያው ፕሮጀክት በተሳተፉት የራሽያ ድርጅቶች ላይ ሁሉ ማዕቀብ ጥሏል። ይሁን እንጂ በጀርመን በኩል በፕሮጀክቱ በበላይነት በመቆጣጠር የተሳተፉት የጀርመን ኩባንያዎች ከማዕቀቡ ነጻ እንዲሆኑ ተደርገዋል። ያም የተደረገው ከአትላንቲክ ባሻገር ካሉ አገሮች ጋር ያለውን ወዳጅነት ለማጠናከር የሚደረገው ጥረት አካል እንዲሆን በመታሰቡ እንደሆነ ተመልክቷል። በአውሮፓ በሚገኘው የካርኒንጌ ዩሮፕ የስትራቴጂ ብሎግ ዋና አዘጋጅ የሆኑት ጁዲ ደምሲ እንዲህ ብለዋል።
The Biden administration has to really bring on the Europeans, particularly the Germans. Russia's tactic always has been to weaken the transatlantic relationship.
የባይደን አስተዳደር አውሮፓውያኑን በተለይም ጀርመንን ወደ ራሳቸው መሳብ ይኖርባቸዋል። የራሻ ስትራቴጂ ሁሌም ከአትላንቲክ ባሻገር ያለውን ግንኙነት ማዳከም ነው። የምዕራቡ ዓለምና አውሮፓን መከፋፈል ነው። ስለዚህም የአውሮፓ ሀገራቶች በመተባበር የባይደንን ጥረት መደገፍ ያለባቸው ጊዜ አሁን ነው።
ዋይት ሃውስ በመግለጫው ባይደን ሞስኮ በዩክሬን ላይ ያላትን ጠባጫሪነት በውይይታቸው እንደሚያነሱ ጠቅሶ፣ ይሁን እንጂ አስተዳደሩ በዩናይትድ ስቴትስና ራሽያ መካከል ያለው ግንኙነት አቅጣጫው የሚታወቅና የተረጋጋ እንዲሆን በማድረጉ ላይ እንደሚያተኩር አስታውቋል።
ደረጀን ለዘገባው አመሰግናለሁ። አድማጮች ተከታዩ የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውና በኢትዮጵያና በኤርትራ መንግስታት እንዲሁም በአማራ ክልል ባለስልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምጽ ያነጋገራቸው በተለያዩ አካባቢዎች የሚኖሩ ነዋሪዎች የሰጧቸውን አስተያየቶች በትናንትናው ምሽት ማሰማታችን ይታወሳል። ለምሽቱም በተመሳሳይ የተሰባሰቡ ድምጾች ደርሰውናል። ከአምቦ ለተጠናቀረው ዘገባ ናኮር መልካ።
እኔ መምህር ሰለሞን ተፈራ ይባላለሁ። የአምቦ ዩኒቨርሲቲ ፖለቲካ ሳይንስ መምህር ነኝ። አሜሪካ በተለያየ ጊዜ የተለያዩ ሀገሮች ላይ በሰብአዊ መብት ምክንያት፣ በዴሞክራሲያዊ መብት ምክንያት የተለያዩ ማዕቀብ ትጥላለች። እነዚህ ማዕቀቦች በተለያየ ጊዜ ሁለት ቦታ ከፍለ ማየት እንችላለን። አንዳንድ ጊዜ ታርጌት ሳንክሽን ለሰዎች ላይ የምጣል ማዕቀብ ሊሆን ይችላል። ሁለተኛ የምጣኔ ሀብት ላይ የምጣል ማዕቀብ ሊሆን ይችላል። አሁን ታርጌትድ ወይም ደግሞ ግለሰቦች ላይ የተኮረው ማዕቀብ ብዙ ጊዜ ቪዛ ላይ ያካትት ይችላል። ይሄ ብዙም ይህን ያህል አሳሳቢ አይደለም። ነገር ግን ይሄ ነገር ቪዛ ላይ ብቻ ይቆማል ብለን ስናስብ ሌላ ነገር ተከትሎ ይዞ ይመጣል። ለምሳሌ ግለሰቦች ከሌሎች ሀገሮች ጋር በነጻነት የተንቀሳቀሱ ዲፕሎማሲ የማይሰሩ ከሆነ ይህም ራሱ አንድ ተግዳሮት ነው። ሁለተኛ ግን በተለይ በኢኮኖሚ ላይ ትልቅ ተጽዕኖ ሊያመጣ ይችላል። ለምሳሌ እንደምታውቀው እኛ ሀገር የኢኮኖሚ ጉዳት ደርሷል። በተፈጥሮ ምክንያት ወይም በሰው ሰራሽ ምክንያት ኮቪድ ጋር ተያይዞ በተለይ ሚኒስትር ይዞ የኢትዮጵያ ኢኮኖሚ አሁን በዚህ ጊዜ በጣም እየተጎዳ ነው። ይህም ብቻ የአፍሪካ ኢኮኖሚ ብዙ ተጎድቷል እና ይሄ ማዕቀብ ሲጨምርበት ሌላ ጉዳት ሊያስከትል ይችላል። በተለይ ሁለተኛ የአሜሪካ ማዕቀብ አሜሪካ ላይ ብቻ ያቆማል ብለን ስናስብ አይደለም፣ ሌሎች ሀገሮችም ሊጨምር ይችላል፣ ሊጋብዝ ይችላል። እንደምታውቀው አሜሪካ የተለያየ ጥሪ እያደረገች ነው፣ ለአውሮፓ ህብረት ጥሪ እያደረገች ነው፣ ሌሎች ሀገሮችም የአሜሪካ ወዳጆች የሚባሉት ጥሪ እያደረገች ነው። ከታሪክ እንደምንረዳው ብዙ ጊዜ አሜሪካ ማዕቀብ ስትጥል የአሜሪካ ወዳጆች ወይም ደግሞ የአሜሪካ አጋሮች የአሜሪካ ማዕቀብ በሙሉም ቢሆን በከፊሉ አፕላይ ያደርጋሉ እና ስለዚህ ይሄ ትልቅ ተጽዕኖ ሊያመጣ ይችላል። ከአውሮፓ ሀገሮች የምናገኘው እርዳታ ሙሉ በሙሉ ሊቆም ይችላል። ይሄ በጥንቃቄ ሊታሰብ ይገባል። ኢትዮጵያ በዲፕሎማሲ ጥረቷን ተጠናክረ መቀጠል አለበት። በተለይ የዲፕሎማሲ ሂደቱ ኢትዮጵያ መልስ ራሱ መፈተሽ መቻል አለበት።
ስሜ መምህር ዳነው እንዳሉ እባላለሁ። በአምቦ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ነኝ። ከዚህ ቀባ በፊት ማንሳት የምፈልጋቸው ነገሮች አሉ። ለምሳሌ የቲፒኤልኤፍ መንግስት ለምሳሌ ባለፉት 27 ዓመታት ይህንን ሀገር ሲያስተዳድር ነበረ። ብዙ ችግሮች ነበሩ። የፖለቲካ ችግሮች፣ ማህበራዊ ችግሮች፣ ሰብአዊ መብት ችግሮች እዚህ ሀገር ውስጥ ከሰቱ ነበረ። አሁን ያለው መንግስት ላለፉት 3 ዓመታት እችን ሀገር እያስተዳድራት ነው። ለምሳሌ ባለፉት 27 ዓመታት ሲከሰቱ የነበረ የሰብአዊ መብት ጥሰትና አሁን ባለንበት 3 ዓመታት ውስጥ የነበሩ ሰብአዊ መብት ጥሰቶች ማየቱ ይጠቅማል ብዬ አስባለሁ። በየትኛውም መንግስት ሰብአዊ መብት ጥሰት መኖር አለበት ብዬ አላምንም። ነገር ግን እኛም የኖርንበት ባለፉት 27 ዓመታት በእኛ ህዝብ ላይ ሲደርስ የነበረው ግፍና ጭቆና፣ እስራት፣ ስደት፣ ግድያ ያኔ የአሜሪካ መንግስት ነበረ፣ ቲፒኤልኤፍ መንግስትም ነበረ። ነገር ግን እንደዚህ አይነቱ እቀባዎች ታይቶ አይታወቅም ማለት ነው። እና ዛሬስ ምንድን ነው? ምን የተለየ ነገር አለስ ወይ? ለምሳሌ የኦሮሞ ህዝብ ሲሰደድ፣ ሲገደል፣ በግፍ ሲታሰር ከቀዩ ሲፈናቀል የነበረው ዲፕሎማሲ ስፔሻሊ በቲፒኤልኤፍ መንግስት ሲሰራ የነበረው የዲፕሎማሲ ስራ ትክክለኛ ያልሆነ ዲፕሎማሲ ቢሆን ማለት ነው የአሜሪካን ኢንተረስትስ ከተበቀ ድረስ እንዲያነቱ ይቀባዎች አላየንም። ነገር ግን አሁን ባለው ሁኔታ በትግራይ ክልል በጦርነቱ ምክንያት ሰባዊ መፍት ተደርሷል እነሱ ነው የኢኮኖሚ ችግር የፖለቲካ ችግሮች እየታዩ ነው። ነገር ግን የኢትዮጵያ መንግስት ይሄ ችግር ሲከሰት እንደ ችግር ባግባቡ ይሄ ቀባ ከመደረሱ በፊት መስራት የነበራቸው ስራዎች እንዳሉ አመናለሁ። አንድ ሰባዊ መፍት ተሰጥ ማኖሩም ማመን መቻል አለብን። የማህበራዊ ችግሮች የፖለቲካ ችግሮች ዘርፈ ብዙ ችግሮች እንዳሉ እናቃለን በአለም ሚዲያም ሲዘገብ እንደነበረ። ነገር ግን የኢትዮጵያ መንግስት እነኚ ሪያሊቲዎች ተቀብሎ ከቀባው በፊት አስፈላጊ የሆነ የዲፕሎማሲ ስራዎችና ርምትርምጃዎች መስራት ነበረበት በአግባቡ ብዬ አምናለሁ። ለምሳሌ በቀባ ስለነበሩ በኢኮኖሚም ሊሆን ይችላል በሌላም በሌላም ኤርትራ ማየት ይችላል ሱዳንን ሶማሊያን ማየት ይችላል ኮሪያን ማየት ይችላል እነ የመንን እነ ኢራንን ሶሪያን የተለያዩ ሀገሮች ከታሪክ ካየ ነው ማለት ነው እነሱ ያሉበት ደረጃ ዛሬ ሩዋንዳን ማየት እንችላለን። ባዛይ የሚነገሩ ትርክቶች ኢትዮጵያን አይጠቅማትም። በመንግስትም ባለስልጣናት በእኛ ሚዲያ የሚነገሩ የሚነሱ ነገሮች ይቀባው ትክክል አለመሆኑ የሚነገርበት አካሄድ ከዚህ በኋላ ምን መሆን አለበት የሚለው ላይ ብንሰራ ይሻላል ብያስባለሁ።
ሲሜ መናገር አልፈልግም። አምቦ ዩኒቨርሲቲ ለሶስተኛ አመት እንግሊዘኛ ተማሪ ነኝ። አሜሪካ የጣለችው ማዕቀብ በሁለት መንገድ ማየት ይችላል እኔ በራሴ። አንደኛ ከዚህ በታሪኩ እንደምናውቀው ያው ኢትዮጵያና አሜሪካ የቆየ ወዳጅነት አላቸው በታሪክም ይሄ ግልጽ ነው ይታወቃል። ችግሮች ተከስተዋል። ይሄ ችግር ደግሞ በትግራይ ክልል ብቻ ሳይሆን ብዙ በኦሮሚያም በአማራም ሌሎች ክልሎችም ተከስተዋል። ይሄ ክስተት ማለት በዚህ ክስተት ደግሞ ብዙ ነገሮች ጠፍቷል። ሰው ህይወት ጠፍቷል። ንብረት ጠፍቷል። ብዙ ንብረት ተወድሟል። ብዙ ችግር ተፈጥሯል። ሰባዊ መብት ተከስተዋል። ብዙ ነገር አለ። በዚህ መካከል ብዙ ነገር ስለተበላሸው አሜሪካውን ጣልቃ ገብታለች። እሷ ጣልቃ መግባቱ ደግሞ እንዴት ገባለች? የኛ ሉዓላዊ ሀገርነን ማለት ከምል ችግራችን ምንድነው ብለን ወደ ኋላ ተመለሰ። ችግራችን መፍቀረፍ አለበት። ችግራችን መስተካከል አለበት። እሱ ሲስተካከል ይሄ ነገር እንዴት መጣ የሚለውን ነገር በዛ መረዳት እንችላለን ብዬ አስባለሁ። አሉታ ያው ታሪክ ስናይ ለምሳሌ ሊቢያ ብናይ ገዳፊ የሞተበት ጊዜ ሀገሪቱ ሰላም እናገኛለን ብሎ አመጻ ተነሱ ገዳፊን ገደሉት። ከዛ በኋላ እና አሜሪካ ጣልቃ ገብቶበት ነው ያ ነገር ሁሉ የተከሰተው። ሆኖም ግን ዛሬ ሰላም አላገኘም ወደፊትም ያገኘው አይመስልም በዚህ ሁኔታ ማለት። ስለዚህ እንደዛ ነገር ችግሮች እንዳይከሰት እንደዛ ነገሮች እንዳይደገ በሀገራችን በዚህ መልኩ ደግሞ በደንብ መጠንቀቅ አለብን ብዬ አስባለሁ።
ባምቦ ዩኒቨርሲቲ የሶስተኛ ዓመት የፖለቲካ ተማሪ ነኝ። ስሜን መናገር አልፈልግም። ኢትዮጵያ ላይ ማዕቀብ የጣለችው አሜሪካ ሀገር ማዕቀብ መጣል አልነበረባትም ብዬ አስባለሁኝ። ማለት አሁን ግልጽ አድርጋ ያን ነገር ማዕቀብ መጣሉን አሳወቀች እንጂ በአባይ ግድብ ላይ ኢንፎርስ ማድረግ እንዲሁ ፈልጋ ነበርና ያ ነገር ደግሞ አሁን ይፋ አድርጋ ማዕቀብ ጥላለችና ያ ነገር ልክ አይደለም ብዬ አስባለሁ። ግብጽና ሱዳንን በተዘዋዋሪ እየረዳቻቸው ነውና ቬቶ ፓወር ስላላት ይሄን ነገር መጠቀም ፈልጋ ነውና ያ ነገር አግባብ አይደለም። እኛ ሶቨርኒቲያችን ሉዓላዊ የሆንን ስለሆነ ቀጥታ እንዲህ ማድረግ አልነበረባትም። ለዚህ የሚያድርስ ነገር አልነበረም ብዬ አስባለሁ። ማለት በውይይት ነገሩ መፍታት ይቻል ነበር።
ስሜን መግለጽ አልፈልግም ግን ያምቦ ነዋሪ ነኝ። ማዕቀቡ መጣሉ ትክክል ነው ነው ማለት። ምክንያቱም እነዚህ ሰዎች ከመጀመሪያው ጀምሮ ከማንም ባይዘው ትግራይ ላይ ብቻ አይደለም ይሄ ጦርነት ያለው፣ ኦሮሚያ ላይም ጦርነት አለ፣ ሌላ ቦታ ላይም አለ። እንደምናቀው አገሪቷ ባልታወጀ ኮማንድ ፖስት ውስጥ ነች እና ይሄ ደግሞ ምን ያስከትላል? የሰባዊ መብት ረገጣ፣ የመንግስት ታጣቂዎች እንደፈለጉ እንዲሆኑ ያደርጋቸዋል። ማይፈልጉትን የሚጠሉትን ሰው እያሰሩ እያሰቃዩ ያለ ፍርድ ቤት ትዕዛዝ እስር ቤት እያስቀሩ ነው። ኦሮሚያ ላይ የምናየው ይሄንን ነው። ደቡብን ብንሄድ ለምሳሌ ከምባታ፣ ወላይታ ዞን እነዚህም ብናይ ትግራይ ክልል ውስጥም እንደዚሁ ነው። አማራ ክልል ላይ ምን ብን ስለዚህ ምንድን ነው ቁጭ ብሎ ዲስከሽን ማድረግ ሲገባቸው ይህንን ስላላደረጉ ይሄ ማዕቀብ ተጣለባቸው ማለት ነው። እነዚህ የኢትዮጵያ ባለስልጣናትና ኤርትራ ባለስልጣናቶች ትክክለኛ እርምጃ ነው ብዬ ነው ማስበው። እንዲሁም የዘገየ እርምጃ ነው። ዲሞክራታዊ የሆነ ዲስከሽን ቢደረግ ይሄ ሁሉ ጣጣ ውስጥ አንገባም ነበር። አገሪቷም ይሄንን ሁሉ ቀውስ ውስጥ አትገባም። ሁለተኛ ደግሞ ማየው ምንድን ነው የኢኮኖሚ ማዕቀቡ ለኢትዮጵያ ህዝብ በጣም ሰቆቃ ነው የሚሆነው። ከተጣለ ግን በጣም ችግር ውስጥ ነው የምንገባው። ምክንያቱም አሜሪካ የኢትዮጵያን በጀት በከፍተኛ ፐርሰንት የምትረዳው አሜሪካ ነች። ድጋፍ አለ። ይሄ ሁሉ ባለበት ሁኔታ ላይ የኢኮኖሚ ማዕቀቡ ከተካሄደ፣ ጫንቃችን ላይ ካረፈ በጣም አደጋ ውስጥ ነው የምንሆነው። የኢትዮጵያን ህዝብ ማሰብ አለባቸው ብዬ ነው ማስበው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ31 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉ አከበደ ከአቀናባሪያችን ንጉሡ ታምሬ ከዋና አዘጋጁ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና እደሩ። Thank you.